the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19፣ 22 እና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥር 23 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
ክቡራትና ክቡራን አድማጮች፣ የምሽቱ አስተናጋጆቻችሁ ሰሎሞን አባተና
እኔም አሉላ ከበደ ነን።
That was an issue that was discussed with the government, and there was a recognition that that was a mistake. One issue we talked about was how to train policemen.
ከመንግስት ጋር ከተወያየንባቸው ጉዳዮች አንዱ ይሄ ነው። የኃይልን መጃ መውሰድ ስህተት መሆኑን አውቀዋል። ካነሳናቸው ጉዳዮች አንዱም የሰው ህይወት በማያጠፉ መንገድ ምላሽ እንዲሰጡ ፖሊሶችን ማሰልጠን ነው።
በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ናቸው የሰማችኋቸው። በአብይ ርዕስ ዘገባ አለን።
የወያኔን ጉልበት ለማስፈንጠስ የምናደርገው ጉባኤ አመስ ኤርትራ ውስጥ አይደለም እየተገኛል፣ ኢትዮጵያ ውስጥ ለደጀን ደረጃ የምናደርገውን ትግል ያግዘናል። ለዚህ ደግሞ በጣም እናመሰግናለን።
ፕሮፌሰር ብርሃኑ ነጋን የሰማችሁት። ግንቦት ሰባት አርበኞች ሰሞኑን ትናንት ዋሽንግተን ዲሲ ውስጥ ስብሰባ አድርጎ ነበር። ዘገባ ይዘናል በመጽሔት። የሰዓቱን አርዕስተ ዜና አሉላ ከበደ ያሰማናል።
የማዕከላዊ ዩናይትድ ስቴትሷ ክፍለ ግዛት አይዋ የሪፐብሊካንና ዲሞክራቲክ ፓርቲዎችን በመወከል በሚቀጥለው ዓመት በህዳር ወር ለሚካሄደው ፕሬዚዳንታዊ ምርጫ እጩ ሆኖ ለመቅረብ የመጀመሪያው ብሔራዊ ምርጫ ዛሬ ይጀመራል። በስደት በደቡብ አፍሪካ የሚኖሩ ኢትዮጵያውያን የኦሮሞ ብሔር ተወላጆች ዛሬ ፕሪቶሪያ የሚገኘው የተባበሩት መንግስታት የስደተኞች ድርጅት ዩኤንኤችሲአር መስሪያ ቤት ፊት ለፊት ሰላማዊ ሰልፍ አካሂደዋል። የተባበሩት መንግስታት የሰብአዊ መብቶች ጉዳይ ኃላፊ ዛይድ ራኢድ አል ሁሴን በብሩንዲ ቀውሱ እየተባባሰ መምጣቱ እንዳሳሰባቸው ገልጠው በአገሪቱ የደም ጎርፍ እንዳይታይ እርምጃ መወሰድ አለበት ሲሉ አስጠንቅቀዋል። ከርዕሰ ወሬዎች ውስጥ ናቸው።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የማዕከላዊቷ ዩናይትድ ስቴትስ ክፍለ ግዛት አይዋ የሪፐብሊካንና ዲሞክራቲክ ፓርቲዎችን በመወከል በሚቀጥለው ዓመት በህዳር ወር ለሚካሄደው ፕሬዚዳንታዊ ምርጫ እጩ ሆኖ ለመቅረብ የመጀመሪያውን ብሔራዊ ምርጫ ዛሬ ታስተናግዳለች። ሁለቱ የሪፐብሊካን ፓርቲ ግንባር ቀደም ተፎካካሪዎች ቢሊየነሩ ዶናልድ ትራምፕ እና ከወግ አጥባቂው ክንፍ የሆኑት የቴክሳሱ ክፍለ ግዛት የዩናይት ስቴትስ ምክር ቤት አባል ሴናተር ቴድ ክሩዝ፣ የተቀሩት ተፎካካሪዎቻቸውም እንዲሁ በተመሳሳይ የድምፅ መስጫው ሰዓት እስኪቃረብ ድረስ በየፊናቸው የምረጡኝ ዘመቻዎቻቸውን በማጧጧፍ ላይ ናቸው። ካከስ በመባል የሚታወቁትና በምርጫዎች ድምፅ ለመስጠት የሚሰባሰቡበት የደጋፊዎች ስብስብ ወይም ስብሰባ የትምህርት ቤት ቅጥር ግቢዎችን፣ የማህበረሰብ ማዕከሎችና ሌሎች መሰል ተቋማትን ጨምሮ በመላው ግዛቲቱ በ1681 ጣቢያዎች ተሰናድቷል። በየግዛቶቹ አንድ በአንድ በሚካሄደው በዚህ ረዥም የምርጫ ፉክክር የዲሞክራቲክ ፓርቲው ተቀናቃኞች የቀድሞዋ የውጭ ጉዳይ ሚኒስትርና ቀዳማዊ እመቤት ሴናተር ሂላሪ ክሊንተንና የቨርመንት ክፍለ ግዛቱ ሴናተር በርኒ ሳንደርስ እየተናነቁ ናቸው።
በስደት ደቡብ አፍሪካ የሚኖሩ ኢትዮጵያውያን የኦሮሞ ብሔር ተወላጆች ዛሬ ፕሪቶሪያ በሚገኘው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር መስሪያ ቤት ፊት ለፊት ሰላማዊ ሰልፍ አካሂደዋል። የሰልፋቸው ዓላማ የኢትዮጵያ መንግሥት በኦሮሚያ ክልል ኦሮሞ ዜጎች ላይ የሚፈጽመው ግድያና እስራት እንዲቆም እንዲሁም ከአጎራባች መንግሥታት ጋር በመተባበር ወደ ጎረቤት አገሮች የተሰደዱ ኦሮሞዎችን እያስገደዱ መመለሱን እንዲያቆም የመንግሥታቱን ድርጅት ለመጠየቅ ነው ብለዋል። የአፋን ኦሮሞ ዝግጅት ክፍል ባልደረባ ቱጁቤ ኩሳ ወደ ፕሪቶሪያ ስልክ ደውላ ከሰላማዊ ሰልፉ አዘጋጆች አንዱን አነጋግራለች። ራሳቸውን በማስተዋወቅ ይጀምራሉ።
ስሜን ያህያ ቶፊክ ይባላል። የኦሮሞ ኮሚኒቲ ሳውዝ አፍሪካ ዋና ጸሐፊ ነኝ። የሰላማዊ ሰልፍ ዋና ዓላማው ባለፈው 3 ወራቶች በኢትዮጵያ ውስጥ እየተካሄደ ያለውን ሰብአዊ መብት ረገጣና ጨካኝ የኢትዮጵያ ሴኩሪቲ ፎርስ ኦሮሞዎች ላይ እየተካሄደ ያለውን ለመቃወም ነው። ሁለተኛውን ይህንን UNHCR ዩናይትድ ኔሽን አካሉን ስለሆነ እየተካሄደ ያለውን ሰብአዊ መብት ረገጣ ኢትዮጵያ መንግስት ላይ ጫና እንደማያሳረፍ ነው። ሰብአዊ መብት ረገጣ ተቀጥሎ የተለያዩ ድንበሮች እንደ ሶማሊያ፣ እንደ ሱዳን፣ እንደ ኬንያ፣ እንደ ጅቡቲ እያለው መንግስታት ኦሮሞ ስደተኞች ወደዛው ድንበር አሻግሮ ሲወጡ ኢትዮጵያ መንግስት ከነዚህ መንግስታቶች ጋር ተባብሮ የኦሮሞ ስደተኞች ይዞ ወደ ሀገር ቤት እየተመለሰው ያለው ይሄንን UNHCR ይሄ ጉዳይ ቀጥታ ስለሚመለከተው የስደተኞች መብት ስለሆነ ለመከላከል የነሱ ስራ ስለሆነ ቀጥታም የነሱ ስለሚመለከተው ይሄንን እነሱ ለማስታወቅ እና ኢትዮጵያ መንግስት ላይ ጫና እንደማታረፍ እያስታወቅ ነበር። የኦሮሞ ኮሚኒቲ ሳውዝ አፍሪካ ኦፊሱን ከጆሃንስበርግ ነው። ከዚህም አልፎ ከዚህ 600 ኪሎ ሜትር እንደዛውም ከፖሙላንጋም የሚባል ክፍለ ሀገር አለ። ከዛም የመጡም አሉ። ታውንሺፕ የሚባል አለ። ከጆሃንስበርግ አካባቢ የመጡ እነ አሌክሳንድራ እንደዛውም እነ ሮስተንቪል እነ ኮዝሞ ከብዙ ቦታዎቹም መጡና UNHCR ፊት ለፊት የወጡት ደብዳቤያችን መጥቶ ከኛ እጅ የተቀበለውና ለእኛም ብዙ ቃላቶቹን የገቡት በደቡብ አፍሪካ የስደተኞች ጉዳይ ዋና ኃላፊ ናቸው።
የተባበሩት መንግስታት የሰብአዊ መብቶች ጉዳይ ኃላፊ ዘይድ ራኢድ አል ሁሴን በብሩንዲ ቀውሱ እየተባባሰ መምጣቱን እንዳሳሰባቸው ገልጠው በአገሪቱ የደም ጎርፍ እንዳይታይ እርምጃ መወሰድ አለበት ሲሉ አስጠንቅቀዋል። ሊሳ ሽላይን ከጄኔቫ አጭር ዘገባ አድርሳናለች። ሶሎሞን ክፍሌ ያቀርበዋል።
ኮሚሽነሩ ዘይድ ራኢድ አል ሁሴን ዛሬ ይህን ማስጠንቀቂያ የሰጡት የአፍሪካ ህብረት 5000 የሰላም ጠባቂ ኃይሎችን ወደ ቡሩንዲ ላለመላክ የደረሰበትን ውሳኔ ተከትሎ ነው። የአፍሪካ ህብረት የነበረው እቅድ ለጊዜው በማቀዝቀዣ ክፍል እንዲቀመጥ የተደረገው ከቡሩንዲ ባለሥልጣናት ጋር ተጨማሪ ድርድሮች እየተካሄዱ በሚቆዩበት ወቅት ነው ብለዋል።
We remain deeply concerned about the trajectories and the vectors that still point to
አሁን ያለው ወቅታዊ ሁኔታ በጥልቅ የሚያሳስበን ቀውሱ ወደ ክፉ አቅጣጫ እያመራ መሆኑ ስለሚታይ ነው። በእርግጥም ደግሞ ሁኔታዎች ከፍተው ወደ ቀድሞ አይነቱ እልቂት እንዳያመሩ በጣም እንፈራለን።
በተባበሩት መንግስታት ድርጅት ሪፖርት መሰረት ፕሬዚደንት ፒየር ኩሩንዚዛ ለሶስተኛ የስልጣን ዘመን እንደሚወዳደሩ ካስታወቁ በኋላ በተቀሰቀሰው ሁከት ከ400 በላይ ሰዎች ሕይወት ጠፍቷል። 3500 የሚሆኑ ታስረዋል። ከ220,000 በላይ የቡሩንዲ ዜጎችም ወደ ተጎራባች ሀገሮች ሸሽተው መግባታቸውን ሪፖርቱ አክሏል። አምነስቲ ኢንተርናሽናል የተባለው ዓለም አቀፉ የሰብአዊ መብቶች ተከራካሪ ድርጅት በበኩሉ ዋና ከተማዋ ቡጁምቡራ አቅራቢያ በርካታ የጅምላ መቃብሮች መታየታቸው ከዚህ ቀደም በቡሩንዲ የደረሰውንና 800,000 ዜጎች ያለቁበትን አይነት ፍጅት ሊደርስ ይችላል የሚል ተጨማሪ ስጋት አሳድሯል ብሏል። በዚያ የብሔረሰቦች ግጭት በአብዛኛው የተገደሉት ቱትሲዎች እንደነበሩ ይታወሳል። በቡሩንዲ የተፈጠረውን ሁከት ለማስቆም ዓለም አቀፉ ኅብረተሰብ እስካሁን ያደረጋቸው ጥረቶች አለመሳካታቸው በእጅጉ አሳዛኝ ነው ሲሉ የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ዘይድ ራኢድ አል ሁሴን ለአሜሪካ ድምፅ ራዲዮ ተናግረዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዚካ በመባል በሚታወቀው ቫይረስ አማካይነት በላቲን አሜሪካ ሀገሮች የብዙ ሕፃናትን ሕይወት ለአደጋ የዳረገው ህመም በዓለም አቀፍ ወረርሽኝነት ይፈረጅ የሚለውን ለማጤን ተመራማሪዎችና የሕክምና ባለሥልጣናት የተገኙበት የዓለም የጤና ድርጅት WHO የጠራው ጉባኤ ዛሬ ተጀምሯል።
በሕፃናት የነርቭ ስርዓትን የሚያውክ ጉዳት በማስከተል የታወቀው ይህ ቫይረስ በያዝነው ዓመት ብቻ በሽታው በይበልጥ በተስፋፋባቸው የላቲን አሜሪካ ሀገሮች ቁጥሩ እስከ 4 ሚሊዮን ሊደርስ እንደሚችል የተገመተ ህዝብ ሊያጠቃ እንደሚችል ተተንብዋል።
ክቡራትና ክቡራን አድማጮች ለዜና የተያዘው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ፣ በ22 ሜትር ባንድ በ13865 ኪሎ ሄርትስ፣ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥር 23 2008 ዓ ም ምሽት ፕሮግራም ነው።
እስከ ምሽቱ 4 ሰዓት አብራችሁን ቆዩ አድማጮች። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ ነው የምንሻገረው። በቅድሚያም የዕለቱ አብይ ርዕስ
በኦሮሚያ ክልል የተወሰደው የኃይል እርምጃ ስህተት መሆኑን የኢትዮጵያ ባለሥልጣናት አውቀዋል ሲሉ ሁለት የዩናይትድ ስቴትስ ከፍተኛ ባለሥልጣናት አዲስ አበባ ውስጥ በሰጡት ጋዜጣዊ መግለጫ ተናግረዋል። በዩናይትድ ስቴትስ የዓለም አቀፍ የልማት ድርጅቱ ዩኤስኤአይዲ ዳይሬክተር ጌል ስሚድ እና በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪቃ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ለጋዜጠኞች በሰጡት መግለጫ በኦሮሚያ ክልል ውስጥ በተፈጠረው ሁኔታ ምክንያት የአዲስ አበባ ማስተር ፕላን የሰፋ ስለመሆኑም ከኢትዮጵያ መንግስት ባለሥልጣናት ጋር የጋራ መግባባት አለ ተብሏል። እስክንድር ፍሬው ተከታዩን ዘግቧል።
ትናንት በተጠናቀቀው 26ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ የተገኙት የዩናይትድ ስቴትስ ባለስልጣናት በሰጡት መግለጫ በልዩ ልዩ ርዕሶች ላይ አተኩረዋል። ከኢትዮጵያ መንግስት ባለስልጣናት ጋር ያደረጉትን ውይይት የተመለከተው አንዱ ነው። በጉባኤው የተሳተፈውን የሀገራቸውን የልዑካን ቡድን የመሩት የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት አስተዳዳሪ ጌል ስሚዝ የጉዳዩን አሳሳቢነት ማንሳታቸውን ገልጸዋል።
We met with people on our first day here on this issue with the government and also some very thoughtful interlocutors from Oromia.
በአዲስ አበባ የመጀመሪያ ቀን ቆይታችን ከመንግስትና አርቆ አስተዋይ ከሆኑ አንዳንድ የኦሮሚያ ተወላጆች ጋር ተነጋግረናል። እናም ክልሉ ውስጥ የሚካሄደው አሳሳቢ መሆኑን አስቀምጠናል። ነገሮችን በቁጥጥር ስር ማዋል ካልተቻለ እነዚህ ሁኔታዎች የበለጠ ሊከፉ እንደሚችሉም እንደዚሁ። በፍጥነትም ሁኔታውን በንቃት መከታተላችንን እንቀጥላለን። ከተሰጠው ምላሽና ካነጋገርናቸው ሰዎች የሰማነው እንደዚህ አይነቱ ሁኔታ መፍትሄ ሳገኝ ከቀጠለ ስለሚያመጣው አደጋ ያለውን የጋራ መረዳት ነው። ይህ አንደኛው ነጥብ ነው። ሁለተኛው ደግሞ የሰዎችን በተለይም የወጣቶችን ጥያቄዎች ማዳመጥን በተመለከተ መኖር ስለሚገባው ታላቅ ችሎታ ነው። የሚያሳስቧቸው ችግሮች መፈታት ይችሉ ዘንድ ወጣቶችን መስማት በተገቢው መንገድ ምላሽ ያገኝ ዘንድም ችግሩን በትክክል ምን እንደሆነ ማወቅ ያስፈልጋል።
የኢትዮጵያ መንግስት ሀገሪቱ አሳሳቢ የፖለቲካ ቀውስ ውስጥ በገባች ቁጥር በሰላማዊ ሰልፈኞች ላይ መተኮሱ በ1997ቱ ምርጫ ወቅትም መታየቱንና አሁንም በኦሮሚያ መደገሙን የተመለከተ ጥያቄም ተነስተዋል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ያ ስህተት መሆኑን ባለስልጣናቱ አውቀዋል ብለዋል።
That was an issue that was discussed with the government and there was a recognition that that was a mistake. One issue we talked about was how to train policemen.
ከመንግስት ጋር ከተወያየንባቸው ጉዳዮች አንዱ ይሄ ነው። የኃይል እርምጃ መውሰድ ስህተት መሆኑን አውቀዋል። ካነሳናቸው ጉዳዮች አንዱም የሰው ህይወት በማያጠፉ መንገድ ምላሽ እንዲሰጡ ፖሊሶችን ማሰልጠን ነው። ሁኔታውን የከፋ እንዳያደርጉ የታሰሩትን በርካታ ሰዎች በተመለከተም ፈጣን ፍትህ ያገኙ ዘንድ ተነጋግረናል።
በኦሮሚያ ክልል የተከሰተው ሁኔታ ምክንያት እጅግ የሰፋ ስለመሆኑ የጋራ መግባባት መኖሩንም ረዳት ሚኒስትሩ አስታውቀዋል። የታሰሩት በርካታ ሰዎች በአስቸኳይ ፍትህ እንዲያገኙ ባለስልጣናቱን መጠየቃቸውንም ጠቁመዋል። ይፈቱ የሚል ጥያቄ ግን አላቀረብንም ነው ያሉት።
We have not asked the government to release protesters. What we've asked is that they be given access to justice. And that's an important element that they
መንግስት ሰላማዊ ሰልፈኞችን ከእስር እንዲፈታ አልጠየቅንም። የጠየቅነው ፍትህ እንዲያገኙ ነው። ትክክለኛና ግልጽ የሆነ ፍትህ ማግኘታቸው አስፈላጊ ነው። ወንጀል የፈጸሙት ደግሞ ሊጠየቁ ይችላሉ። ወንጀል መፈጸማቸው ያልተረጋገጠባቸው ደግሞ መፈታት አለባቸው።
እናም በኦሮሚያ ክልል ስለተካሄደው ተቃውሞ መነሻ፣ ስለተወሰደው እርምጃና ስለወደፊት አቅጣጫዎች መነጋገራቸው ነው የዩናይትድ ስቴትስ ባለስልጣናት ያብራሩት። በክልሉ የተፈጠረው ሁኔታ ምክንያት ጥልቀት ያለው ስለመሆኑ የተናገሩትም ሰሞኑን በከፍተኛ የኢትዮጵያ መንግስት ባለስልጣን ከተሰጠው አስተያየት ጋር ተቀጣጥሟል። የኦህዴድ ምክትል ሊቀመንበርና በኢትዮጵያ ካቢኔ በመከተል ጠቅላይ ሚኒስትር ማረክ የመልካም አስተዳደር ዘርፍ አስተባባሪ ወይዘሮ አስቴር ማሞ ለሀገር ውስጥ የመገናኛ ብዙሃን ሲናገሩ ስለ ክልሉ ወቅታዊ ሁኔታ ውይይት መደረጉን ጠቁመዋል። በዚህ መሰረት በኦሮሚያ ያለው የመልካም አስተዳደር ችግር ለወቅታዊ ሁኔታ መነሻ መሆኑን መገንዘባቸውን ነው ያብራሩት።
እንደሚታወቀው የኦሮሚያ የወቅቱ ሁኔታ ባለፉት ወራቶች ውስጥ በተለያዩ ምክንያቶች በክልሉ ውስጥ በተለይ ደግሞ በዋናነት በመልካም አስተዳደር ችግር ምክንያት በክልሉ ውስጥ በተለያዩ አካባቢዎች ብጥብጥና ሁከት የነበረበት ሁኔታ ነው የገመገምነው። ስለዚህ የብጥብጥና ሁከቱ ዋናው መንስኤ የመልካም አስተዳደር ችግር እንደሆነ በግምገማችን ለይተናል።
የኢትዮጵያ መንግስት በኦሮሚያ ክልል የተካሄደው የተቃውሞ እንቅስቃሴ በሀገር ውስጥና በውጭ ሀገር በሚገኙ ጸረ ሰላም ኃይሎች ጭምር የተቀነባበረ መሆኑን ሲገልጽ ቆይቷል። በሀገር ውስጥ ከሚንቀሳቀሱ የፖለቲካ ፓርቲዎች መካከለም የኦሮሞ ፌዴራሊስት ኮንግረስ አንዳንድ አመራሮችን በቁጥጥር ስር አውሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
መንግስት ስህተቱን ካመነ ኦሮሚያ ውስጥ ለተሰራ ወንጀል አጥፊዎች በገለልተኛ አካል ተለይተው እንዲቀጡ ሲል የኦሮሞ ፌዴራላዊ ኮንግረስ ጠየቀ። ተቃዋሚው ኦፌኮ ሊቀመንበሩ አያይዘው እንደገለጹት ስህተትን ማመን አዲሱ የኢህአዴግ አካሄድ ነው ያሉት። ቀደም ብሎ እንደተሰማውም መሰንበቻውን አንዲት ከፍተኛ የመንግስት ባለስልጣን በኦሮሚያ ክልል ለተፈጠረው ችግር ዋናው መንስኤ የመልካም አስተዳደር እጦት ነው ማለታቸው ተዘግቧል። መለስካቸው አምሃ ዝርዝሩን ይዟል።
የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ሰሞኑን ከኦሮሞ ህዝብ ዴሞክራሲያዊ ድርጅት ምክትል ሊቀመንበርና በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ዘርፍ አስተባባሪ ወይዘሮ አስቴር ማሞ የተሰጠውን መግለጫ አስመልክቶ ምን ምላሽ እንዳላቸው ቪኦኤ ጠይቋቸዋል። የተሰጠው መግለጫ ከልብ ለመሆኑ በእጅጉ እንደሚጠራጠሩ ያወሱት ዶክተር መረራ ወደፊት የሚወሰዱት ተግባራዊ እርምጃዎች ብቻ እውነተኛውን የኢህአዴግ አቅጣጫ ያሳያል ብለዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፌልድ መንግስት ስህተቱን አምኗል ያሉትንም ከዚሁ ጋር አያይዘው የተባለው እውነት ከሆነ ተግባራዊ እርምጃ ለማየት እንፈልጋለን ብለዋል።
ከአሜሪካ መንግስትም ከኢትዮጵያ መንግስትም በተግባር በኦሮሚያ ውስጥ የተሰራ ወንጀል አጥፊዎቹ ተለይቶ በገለልተኛ አካል ተጣርቶ ለፍርድ እንዲቀርቡ እንፈልጋለን። ደማቸው የፈሰሰ ንጹሐ ዜጋ ተገቢ ካሳ እንዲከፈል እንፈልጋለን። በቀጥታ እኮ በዋናነት ኃላፊነት ወስዷል መንግስት እኮ አጥፍተናል፣ መልካም አስተዳደር እጦት ነበር። ይህ ከ24-25 ዓመት በኋላ ነው እንግዲህ የህዝብ ብሶት ደግሞ ፈንድቷል። አሁንም ቢሆን የኢትዮጵያ መንግስትም ቢሆን የአሜሪካ መንግስት ቢሆን መግፋት ካለበት ተጠያቂ ማን ነው ለተሰራ ወንጀል? ለህዝብ ብሶት ስለፈነዳ ማን ነው የሚጠየቅበት?
ዶክተር መረራ ጉዲና ይህ ይሆናል ብለው አያምኑም። የኢህአዴግ መንግስት የሚለውና የሚሰራው ሁልጊዜም የተለያየ ነው ይሉና እንዲያውም ስህተትን ማመን አዲሱ የኢህአዴግ ፋሽን ነው ሲሉ ይነቅፋሉ።
ስህተትን ማመን መልካም አስተዳደር እጦት አለ ብሎ መናገር አሁን ደግሞ አዲስ ፋሽን ይዞ ነው የመጡት።
ስለዚህ በእርሶ አስተሳሰብ ይሄ መሰረታዊ የሆነ አስተሳሰብ ለውጥ አይደለም ነው የሚሉት?
አይደለም፣ አይደለም። ማን ነው የመልካም አስተዳደር እጦት ያመጣ? ማን ነው? አንዷ እኮ አስቴር ማሞ ነች እኮ። ሌላ ሰው እኮ አይደለም። የኦፒዲዮ አመራር እኮ ነው፣ የኢህአዴግ አመራር እኮ ነው፣ የህወሓት አመራር እኮ ነው። ከየት ነው? ከሰማይ ነው? ከምድር ነው የመጣው የመልካም አስተዳደር እጦት?
ዶክተር መረራ ጉዲና የዩናይትድ ስቴትስ መንግስት በኢትዮጵያ የሚከተለውን ፖሊሲም ነቅፈዋል። በእርሳቸው አባባል የዩናይትድ ስቴትስ መንግስት የኢትዮጵያ መንግስት ሽብርተኝነትን ይዋጋልኛል በሚል ሰበብ የሁለቱን አገሮች ህዝቦች ግንኙነት የሚጎዳ ድርጊት እየፈጸመ ነው። የኢትዮጵያ መንግስት ከሚከተለው የጥፋት መንገድ ሲመልሰውም አይታየኝም ይላሉ ዶክተር መረራ።
አሜሪካኖች ይህንን እያዩ እንዳላዩ ነው እንጂ የጸረ ሽብር እንትናቸው ስራ ላይ እስከዋለ ድረስ በእውነት በሀቅ ይህንን አድርጉ፣ ይህን ካላደረጋችሁ ይቸግረናል፣ ወዳጅነታችንም ይጎዳል፣ ስልጣን ወይም ሞት ብላችሁ ሀገራችሁና ህዝቦቻችሁን አታጥፉ። መጨረሻ ላይ አጼ ኃይለ ሥላሴም ያው ነው፣ ደርግም ያው ነው፣ አጥፍቶ መጥፋት ነው የሚመጣው። ይህንን አታድርጉ ሲሉ አይታይም በተግባር ማለት ነው።
ባለፈው ቅዳሜ ጥር 21 ቀን 2008 ዓ.ም በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ዘርፍ አስተባባሪና የሲቪል ሰርቪስ ሚኒስትር ወይዘሮ አስቴር ማሞ በኦሮሚያ ክልል ለተፈጠረው ቀውስ ዋናው መንስኤ የመልካም አስተዳደር እጦት መሆኑን ገልጸው ነበረ። ከዚያ በፊት ግን በክልሉ የተፈጠረውን ሁከት የአንዳንድ የፖለቲካ ኪሳራ የደረሰባቸው የፖለቲካ ድርጅቶች ከአሸባሪዎች ጋር በመቀናጀት ያነሳሱት እንደነበረ በመንግሥት በኩል በተደጋጋሚ ሲነገር መቆየቱ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ተከታዩ ዘገባ እናልፋለን። የአርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ ሊቀመንበር ዶክተር ብርሃኑ ነጋና ሌላው ከፍተኛ የድርጅቱ አመራር አባል አቶ ኤፍሬም ማዴቦ ትላንት እሁድ ከዋሽንግተን ዲሲ አጎራባቿ የሲልቨር ስፕሪንግ ከተማ ለደጋፊዎቻቸው ንግግር አሰምተዋል። አቶ ኤፍሬም ማዴቦ ለትግል በረሃ የገቡበትን ምክንያት ሲያስረዱ፣ ዶክተር ብርሃኑ ነጋ በበኩላቸው በኢትዮጵያ ስላለው ወቅታዊ የምጣኔ ሀብትና የፖለቲካ ይዞታ፣ ስለ ድርቅና ረሃብ እንዲሁም ስለ ድርጅታቸው ትግልና የትግል አቅጣጫዎች በሰፊው ተናግረዋል። ንግግሩን ለመከታተል በአዳራሹ ከተገኙት ሰዎች ብዛት የተነሳ ከአዳራሹ ከዳር እስከ ዳር ሞልቶ በመተላለፊያዎች ቆመው የሚሰሙም ብዙ ነበሩ ስትል በቦታው ተገኝታ የዘገበችልን ባልደረባችን አዳነች ፍሳሐዬ እንዲህ አጠናቅራለች።
በስብሰባው መጀመሪያ የተናገሩት አቶ ኤፍሬም ማዴቦ ሲሆኑ የተሰበሰበውን ሕዝብ ሲመለከቱ የተሰማቸውን ገልጸዋል።
ሳያቸው በጣም ነው ደስ ያለኝ። እንደዚህ አይነት ላለፉት 6 ወራት እንደዚህ አይነት ትልቅ ክራውድ ፊቴ ላይ ሲቆም መለዮ የለበሰና ዩኒፎርም ያደረገ ክራውድ ነበር ማየው። ዛሬ ደግሞ ሲቪሊያን የተለያየ ልብስ የለበሰ የሲቪል ክራውድ ነው ማየው። ግን ደስ የሚለኝ ያም ክራውድ ይሄም ክራውድ ኢትዮጵያዊ ነው፣ ያም ክራውድ ይሄም ክራውድ አላማው አንድ ነው።
አቶ ኤፍሬም ማዴቦ ይህን ካሉ በኋላ በረሃ የገቡበትን ምክንያት አብራርተዋል።
ባለፈው ነሐሴ ወር መጨረሻ ላይ ይህን የዳያስፖራ ህይወት ጥዬ ወደ ኤርትራ ወደ ኤርትራ በረሃ ስገባ ትልቁ አላማዬ ኢትዮጵያውያን በኤርትራ በኩል የሚደረገውን ትግል ይሳካልላል አይሳካልልም፣ ትክክለኛ ነው ትክክል አይደለም፣ ያዋጣል ወይም አያዋጣም የሚለውን ጥያቄ ለመመለስ ወይ ለማረጋገጥ አይደለም። እደግማለሁ፣ እሱን ለማረጋገጥ አይደለም። እሱን ካረጋገጥኩ የእሱን መልስ ካገኘው ቆይቷል። ወደ ኤርትራ ሲሄድ መጀመሪያ ሲሄድ ያየሁት ክራውድ ያየሁት ወጣት የተማረ ከግብርና ሰፈር የመጣ ወታደር ሆኖ የመጣ የተለያየ ኢትዮጵያዊ ነው ያየሁት። እንደገና ደግሞ ኢትዮጵያ ውስጥ ያለውን ህዝብ ሳይ፣ ፍላጎቱን ሳይ፣ የነጻነት ጥማቱን ሳይ የሁለቱ ፍላጎቶች አንድ ላይ ገጠሙብኝና እኔንም ኤርትራ የወረወረኝ ይሄው ፍላጎት ሆኖ ሲሰማኝ፣ አይደለም በኤርትራ በኩል በየትስ በኩል ይሄን ነጻነት ብናመጣው ምን ነው የሚል መንፈስ ውስጥ ያደረና መሄዴን ይበልጥ ወደድኩት እዛ መሄዴን።
ዶክተር ብርሃኑ ነጋ ባደረጉት ንግግር ደግሞ የኢትዮጵያ መንግስትን እንዴት እንደሚገመግሙት ገልጸዋል።
ወያኔን በደንብ ማየት ካለብን ማየት ያለብን እንደ ቆሰለ አውሬ ለማጥፋት ምንም ነገር ለመነፍስ ከምንም ነገር የማይመለስ መሆኑን አውቀህ ከቆሰለ አውሬ ጋር የምታደርገው ትግል በጣም የከረረ መሆኑን በደንብ መረዳት ያስፈልጋል። ኮስቱ ለወያኔ ከስልጣን መውረድ ክፍያው የሚያስከፍለው በጣም ከፍተኛ ነገር ስለሆነ ያንን ለመከላከል እስከ መጨረሻው ድረስ የሚታገለን ኃይል መሆኑን አውቀን ልንገባበት ይገባል።
ዶክተር ብርሃኑ ባደረጉት ንግግር ሀገሪቱ የምትገኝበት ሁኔታ ያሉትን ከኢኮኖሚ ይዞታ ጋር አያይዘው ዘርዝረዋል።
ሁለት ነገሮች በጣም በጭንቅላታችን ሁሌ በተለይ የኢኮኖሚውን ሁኔታ ስናይ በጭንቅላታችን ማስቀመጥ ያለብን ነገር አለ። በኢኮኖሚክስ ውስጥ አንድ አነጋገር አለ። የሶስተኛ ዓለም ሀገሮች በተለይ የአፍሪካ ሁለት አይነት ሽፍታ ሊገጥም ይችላል። አንደኛው ተዘዋዋሪ ሽፍታ ይመጣል፣ ሁለተኛው ቋሚ ሽፍታ ይባላል። ሮቪንግ ባንዲት ሞዴል እና ስቴሽነሪ ባንዲት ሞዴል ይባላል በኢኮኖሚክስ። ያ ምንድን ነው? ስቴሽነሪ ባንዲት ሞዴል የሚባለው ዘራፊዎች ናቸው፣ ግን እዛው ለመኖር የወሰኑ ዘራፊዎች ስለሆኑ ሁሉን አያጠፉትም፣ ለህብረተሰቡም የሚሆን ነገር እያስቀሩ የሚሄዱ ናቸው። አንዳንዶቹ ግን ይሄ ስቴሽነሪ ባንዲት ሞዴል የሚሏቸው አንዳንድ ሽፍታዎች አይታችሁ እንደሆነ እዛ መንደር ተመልሰው ስለማይመጡ ጠቅላላ ትተው ነው። ኢትዮጵያ ውስጥ አሁን እየገጠመን ያለው መጀመሪያ ላይ በተወሰነ ደረጃ ስቴሽነሪ ባንዲት የሚመስሉ ሰዎች መጥተው አሁን ነገሩ የማያዋጣ መሆኑን ሲያውቁ ወደ ሮቢን ባንዲት የተቀየሩ ሰዎች ናቸው እየገጠሙ ያሉት። ይሄ ደግሞ ለአንድ ሀገር በጣም በጣም አደገኛው አይነት ስርዓት ነው ሊመጣ ይችላል። የሙስናው ፍጹም ቅጥማጣት አሁን በኢትዮጵያ ሁኔታ
በአንድ በኩል ዝርፊያው፣ በሌላ በኩል ደግሞ የልማት መንግስት ነኝ የሚለው ነገር የፈጠራቸው ችግሮች አሉ ይላሉ ዶክተር ብርሃኑ።
ዝርፊያው በአንድ በኩል የልማት መንግስት ነኝ የሚለው በሌላ በኩል የፈጠሯቸው መሰረታዊ የሆኑ የኢኮኖሚ ችግሮች አሉ። አንደኛው ከዚህ የዚህ ማኒፌስቴሽን አንዱ ለምሳሌ በጣም ሲሪየስ የሆነ የውጭ ምንዛሪ እጥረት ነው በአገሪቱ ውስጥ የምታዩት። ኮዝ ነው ብዙ ፕሮጀክቶች ውጭ ምንዛሪ ይፈልጋሉ። እነኛ ውጭ ምንዛሪዎች ተሰርቀው ይወጣሉ። ተሰርቀው ቆጡ በኋላ እነኚህ ፕሮጀክቶች በስራ ላይ መዋል አልተቻለ። ሶ እነኚህ በአንድ በኩል የልማት መንግስት ነኝ ብለው ለፖለቲካው ስለሚፈልጉት የሚያደርጉት፣ በዛ በኩል ደግሞ ይሄ ዝርፊያው አለ። ሶ ሁለቱ የተጋጩበት ምስቅልቅል ያለ የኢኮኖሚ ሁኔታ ነው የተፈጠረው። ሌላው ከዚህ ጋር የተያዘ የኢኮኖሚ ችግር ውስጥ የከተታቸው የዚህ የደህንነቱ ያለቅጥ መስፋት እና የደህንነቱ ላይ ሴኪሪቲ የሚጠይቀው ንብረት አዝሜሪ በጣም አስቸጋሪ አድርጎባቸዋል።
በኢትዮጵያ ስለተከሰተው ድርቅም የራሳቸውን እይታ አቅርበዋል።
17 ሚሊዮን 20 ሚሊዮን ህዝብ ተራበ የሚባልበት ኢንቫይሮመንት ምንም ረሃብ የለም ማለት ነው የምፈልጉት። በቃ እኛ ግን ተቆጣጥረነዋል። በጣም የሚገርማቸው መሰራል አሁን ኤርትራዎች ሲያወራት ስሙ ማለት ስለዚህ ዘንድሮ 100% የኤርትራ እህል ወድሟል። ኤርትራ ውስጥ ግን ስለ ድርቅ ስለ ረሃብ ወይንም ከዩዋኒ ከድርቅና ከረሃብ ጋር ተያይዞ የሚመጣ የዋጋ መናር የእህል ዋጋ መናር ወሬ አትሰው። አንድ ባለስልጣን ይሄ እንዴት ሆና ጁላይ ላይ ዝናቡ ምንም እንደማይኖር ባወቅን ጊዜ መጀመሪያ ያደረግነው ለአንድ ዓመት የሚያስፈልግ ሁሉንም ህዝብ የሚመግብ እህል የገዛ ነው። ሁሉን ነገር አቁመን እና ይሄንን በማድረግ እህል ማስገባታቸው ብቻ ሳይሆን ገበያውን ማረጋግጠው ምንም አዚህ ምንም ነገር ወሬ የለም ነው የአስተዳደር የተጠያቂነት ማጣት ውጤት።
ሁለተኛው ከዚህ ጋር የተያያዘውና ፍጹም ችግር ውስጥ የከተተን የመሬት ስሪቱ ነው ይላሉ ዶክተር ብርሃኑ።
ሁለተኛ ከዚህ ጋር የተያያዘውና ፍጹም ችግር ውስጥ የከተተን የመሬት ስሪቱ መሬት መሸጥ አትችልም፣ መለወጥ አትችልም። ኢንሴኪሪቲ ይሄ የተፈጠረው የቴኒር ኢንሴኪሪቲ የፈጠራቸው ሊቆች ሶ እነኚህ ነገሮች አድሬስ ካላደረግን እነኚህ ነገሮች ደግሞ አድሬስ ለማድረግ የፖለቲካ ስርዓቱ መስተካከል አለበት። ቢኮዝ ውይይት መደረግ አለበት። የተለያዩ ሀሳቦች ሊኖሩ ይችላሉ፣ ምን አይነት የመሬት ስሪት ነው። እነኚህ ግን በነፃነት ኦፕን ውይይት አድርገን በፖሊሲ ደረጃ ቀርቦ ህዝብ የመረጠው ስርዓት ሲመጣ ብቻ ነው ሶልቭ ልታደርግ ይችላል። ሌላ መንገድ የለም።
ዶክተር ብርሃኑ አያይዘውም የማንነት ፖለቲካ መልሶ ራሳቸውን የሚነክስበት ደረጃ ላይ ደርሷል ብለዋል።
ለከፋፍለ ግዛው በሚል በሰፊውና በተወሰነ መልኩ በስኬት የተጠቀሙበት የማንነት ፖለቲካ መልሶ ራሳቸውን የሚነክስበት ደረጃ ላይ ደርሷል። አንዱ የፖለቲካ ችግራቸው በኮንሶ እንደዚህ አይነት ሄደው የአካባቢ ሰዎች የወረዳ ወይም የዞን መብት ይሰጠን ብለው ማመልከቻ አቀረቡ። ይሄን ካላደረጋችሁ እንደ ነገር እናደርጋለን። የወልቃይት ህዝብ ነው ይሄን ወልቃይት አማራ ነኝ እንጂ እንዴ ትግሬ አይደለሁም። ሶ ይሄን ነገር ካላደረጋችሁ ፒቲዮናዘር ከዛ በኋላ እንግዲህ ምናረጋው እናደርጋለን። ትላንትና ጋምቤላ ላይ እንደውም የአስቸኳይ ጊዜ አዋጅ ነገር ነው ያወጁት። ፌደራሉ ወስዷል ነው ጋምቤላ ራሱን ለማስተዳደርም አይችልም ቢኮዝ በአኝዋክና በኑዌር መሀከል በተፈጠሩ ግጭት ቅማንት እኔ አማራ ነኝ እኔ አይደለሁም ምናምን ብሎ እንደገና ችግር ደግሞ በዛ በአማራ እንትን ውስጥ አለ። እውነተኛ የማንነት ጥያቄ ራስን የማስተዳደር ጥያቄ እኮ ኢሴንሻሊ ሊሰጣቸው የሚችለው በማንነት ዞን አደርግልሃለሁ ግን አርፈ እኛ የምናደርገውን አርፍ ነው ለምን ሰው ማስተዳደር የለው ግን ዞን ነኝ ብለህ ትቀመጣለህ ነው። ያ የፈጠረው ፈንዳሜንታል ኮንትራዲክሽን አለ። በፍጹም ሊመልሱት የማይችሉት ነገር ሆኗል።
ዶክተር ብርሃኑ ኦሮሚያ ውስጥ ተፈጸመ ስላሉትም ጠቅሰዋል።
ኦሮሚያ ውስጥ የሚደረገው ነገር ከምን ነገር በላይ ይሄ ሌላ ስሌቱን ምናምን ነገር ትጥ የመጀመሪያው የሰው ልጆች ናቸው። የሰው ልጆች በየአደባባዩ እየተረገጡ ነው። በሰላማዊ መንገድ ስለጠየቁ እየደረሩ እርጉዞች እየተገደሉ ነው። ህፃናቶች እየሞቱ ነው። ይሄንን በምንም መልክ በምንም ሁኔታ ማንም የሚያደርገው ማውገዝ አለብን። የተቃወሙት ምንድን ይሄ ኢንቴግሬትድ ማስተር ፕላን ብሎ ወያኔ ያወጣው ይሄ ደግሞ ከዚህ ከማስተር ፕላን በፊት አዲስ አበባ ውስጥ ተደርጓል። አዲስ አበባ ውስጥ እኮ ነዋሪዎች ከየቤታቸው ተፈናቅለው በመቶ ሺዎች የሚቆጠሩ ከድራቸው ተባረው በየቦታው ሲበተኑ ነበር። ዝምታ ምንድን ነው? ጋምቤላ 300 ሺህ ወገኖቻችን ተባረዋል ለሀብታሞች መሬት ለመስጠት ተብሎ ያለ ምንም። አፋር ላይ በስኳር ኮርፖሬሽን ምክንያት በሚል ሰበብ በመቶ ሺዎች የሚቆጠሩ አርብቶ አደሮች ከብቶቻቸውን እንትን የሚያደርጉበትን ቦታ ተረግጠዋል። ትግራይ ውስጥ
ዶክተር ብርሃኑ አያይዘውም ከኦሮሞ የፖለቲካ ኃይሎች ጋር በጋራ ለመንቀሳቀስና ሰፊ ሀገራዊ እንቅስቃሴ ለመፍጠር መስራት ያስፈልጋል ብለዋል።
ከኦሮሞ የፖለቲካ ኃይሎች ጋር በጋራ ለመንቀሳቀስና ይህንን ሰፊ አገራዊ እንቅስቃሴ ለመፍጠር አንድም በስትራቴጂ ደረጃ ለዘላቂው የምንከተለው ፖለቲካ በሚመለከት የቅድም ያልኩትን ከማንነት ፖለቲካ የወጣ መዳረሻ እንደሆነ በስትራቴጂ ደረጃ ስምምነት ያለው፣ በሌላ በኩል ደግሞ ወደዚያ ለመሄድ የጋራ ትግል የሚኖረውን ጥቅም በመረዳት ከአሁኑ ትግሉን ለማቀናጀት በተግባር እንቅስቃሴዎች ላይ ያተኮሩ ስራዎችን በቶሎ መጀመር አለብን ብያለሁ።
ዶክተር ብርሃኑ ድርጅታቸው ስለሚያካሄደው ትግል ሲገልጹ በተለያዩ አቅጣጫዎችና መስኮች ነው የሚያካሄደው ብለዋል።
እኛ ይህንን ትግል የምናደርገው በአንድ አቅጣጫ አይደለም፣ በአንድ አካባቢ አይደለም፣ በተለያዩ አቅጣጫዎች፣ በተለያዩ መስኮች። የተገፋውና የተረገጠው የኢትዮጵያ ሕዝብ ባለበት ቦታ ሁሉ ይህ የአመፅ ትግል ይካሄዳል። ያንን ለማካሄድ የሚያስችለን ከአንድ አካባቢ ብቻ ሳይሆን ከተለያዩ አካባቢዎች ያንን ለማካሄድ የሚያስችለን አቅም በደንብ እየገነባ
ድርጅታቸው ህዝባዊ አመፅ የሚያካሄደው ኤርትራ ውስጥ ሳይሆን ኢትዮጵያ ውስጥ ነው ብለዋል።
የወያኔን ጉልበት ለማስከንፈስ የምናደርገው ህዝባዊ አመፅ ኤርትራ ውስጥ አይደለም እየተካሄደ ያለው፣ ኢትዮጵያ ውስጥ። በደጀን ደረጃ የምናደርገውን ትግል ያግዘናል። ለዚህ ደግሞ በጣም እናመሰግናለን፣ እናሳክምበታለን። ወደ ውጭ መንቀሳቀስና ስራ መኖር ሲኖርብን በዛ መንገድ እንሄዳለን። በምንም አይነት ወታደራዊ እንቅስቃሴያችን ግን አገር ውስጥ ነው። ይሄንን በደንብ ወቁት። እንዲህ አይነት ግን ቅድም ያልኳቸውን አይነት ደጀን ድጋፎች እንደሚፈልግ ታውቃላችሁ። እንደዛ አይነት ደጀን ድጋፍ ደግሞ ከኬንያ፣ ከሶማሊያ፣ ከሱዳንም፣ ከደቡብ ሱዳን አለማግኘታችን ብቻ ነው። ከነሱ ከምናገኘው ከወገኖቻችን ብናገኘው ይሻለናል ከኤርትራ።
በመጨረሻም ዶክተር ብርሃኑ ይህ ትግል ሲካሄድ የኢትዮጵያ መንግስትን መጣል ላይ ብቻ ሳይሆን ከዚያ በኋላ የሚፈጠረውን ነገርንም አስቦ መንቀሳቀስ አለበት ብለዋል።
ወደ ተከታዩ የመጽሔት ጉዳይ ነው አሁን የምንተላለፈው፣ ወደ ጋምቤላ ይወስደናል። ጋምቤላ ክልል ውስጥ ሰሞኑን እየተፈጠሩ ባሉ ግጭቶች ብዙ ሕይወት መጥፋቱ እየተዘገበ ነው። በጋምቤላ ከተማ እንዲሁም በኒለንና በኦሚኒያ ሰፈሮች ስደተኞች በሚጠለሉባቸው ኢታንግና ፉኝዶ አካባቢዎች ሁሉ በክልሉ አኝዋና ኙዌር ብሔረሰቦች አባላት መካከል ዛሬን ጨምሮ ግጭቶች እየተካሄዱ መሆናቸው ተዘግቧል። በአንዳንድ ዘገባዎች መሠረት እስከ 20 ሰው መገደሉ ተነግሯል። ሰሞኑን እኛ ያነጋገርናቸው ግን ባለፉ ሁለት ወራት ውስጥ ብልጭ ድርግም በሚሉ ግጭቶች እስከ 50 ሰው ሕይወት መጥፋቱን ይናገራሉ። ለመሆኑ የሰሞኑ ግጭት እንዴት ተነሳ? አንድ የጋምቤላ ከተማ ነዋሪና ጉዳዩን በቅርበት የሚከታተሉ ሰው አነጋግሬ ነበር ማምሻውን።
በቃ ችግሩ የተፈጠረ መጀመሪያ ነው ትምህርት ቤት ያለው ተማሪዎች ነው።
እሺ።
እዛ ቦምቤ የሆነ ቦምቤ ተዛምቶ እና አንድ ሽማግሌ እግረ መንገዱ ሲሄድ ያኛው ቦምቤ መጥቶ ፈነዳና እግሩ አካባቢ ቆስሎ እዛ የነበረው የኖር የሚባል ልጆች ናቸው። እሱ ነው ቦምቤ የተመደ። ከዛም ወደ ሽማግሌ ጋር ሮጡና አይ ቦምቡ የተመደ የተመደ ያኛው ኮች ናቸው ብለው እዛ ያለው ተማሪዎች አደብደብ ጀመሩ። ከዛም የንሱ ኃላፊዎች ነበሩ ጃዲኑ ራሰው መሳሪያ ይዞ ሰዎቹ ጋር ልጆች ያኮት ልጆች ጋር ተኮሶ ልሱ ሮጡት ወደ ውጭ። ከዛም ድንጋይ ይዞ ወርወራ ጀመሩ።
ማ
ከዛም ኃይለኛ ተኩስ የተጀመረ ና ምንም ሰው አልተገደለም።
ማን ነው ድንጋዩን የወረወረው? ማን ነው?
ሁለቱ ነው።
እነማን ናቸው እነሱ?
ኟክና ኗር ነው።
እርስ በራሳቸው መወራወር ጀመሩ?
አዎ መወራወር ጀመሩ። ተማሪዎች
ናቸው። ምን አይነት ቦምብ ነው የተጠመደው? ቦምብ ተጠመደ ማለት ምን ማለት ነው?
ያው ቦምቡ ነው፣ የበእጅ የሚወረወረው ቦምብ ነው።
እሺ፣
የእጅ ቦምብ ነው።
እና ይሄ የእጅ ቦምብ ተወረወረ ወይስ ምንድን ነው የሆነው? እስቲ መጀመሪያ ላይ
አልተወራወረም፣ ተጠምዶ ነው። ተጠምዶ ነው።
እሺ፣
የሆነ ሲስተም አለ እሱ የሚጠመደበት
እና በገመድ በምናምን አድርገውት ነው።
አዎ፣ በሱ ነው።
ከዛ ጎትተው ከአምስሩ እንዲመታ ያደርጉታል ማለት ነው።
አዎ፣ ጎትቶ ይወታልና ከዛም ወደ ውስጥ ይገባ። ይሰነዳል። እንደዛ ነው። እነዛ ተማሪዎቹ ደግሞ ከዛ ሲወጡ ወደ አካባቢያቸው ለመለስ ከተማ በከተማ ማለት ስለሚያቋርጡት በቡድን ተሰብስበው ያው የከተማ የተገኘ ሰው በቦክስ ማምታት ጀመሩ።
እነማን?
ወደ ባንክ አዎ ወደ ባንክ ቤት አካባቢ ማጆሪያ ነው።
እሺ።
ደርሱ ደግሞ ያው ሰዎቹ መደብደብና የተገኘን እና የሱዳን ባንዲራ ወደ ላይ ይገናቀሉት።
ማን ነው ሰቃዩ?
እነዚህ የኗር ተማሪዎች ናቸው።
የት ነው የሰቀሉት ባንዲራውን?
የሰቀሉት እዛ ነው፣ ግቢያቸው አካባቢ ነው።
ትምህርት ቤት ውስጥ
አይደለም። ኒለን የሚባል ሰፈር አለ።
ኒለን?
አዎ የንሱ ሰፈር ነው።
እሺ።
ኒለን የንሱ ሰፈር ነው።
እሺ።
ወደ ጋምቤላ ግብርና ዩኒቨርሲቲ የሚሄድ እዛ ነው የሰቀሉት።
እነዚህ ሰዎች ኢትዮጵያውያን አይደሉም እንዴ?
አለ ግማሽ ኢትዮጵያውያን አሉ፣ ግማሽ ሱዳናዊዎች ናቸው።
ደቡብ ሱዳን ማለት ሆኖ ነው?
አዎ።
እሺ።
ሱዳናዊ ናቸው፣ አብረው የተቀላቀሉ ነው።
እና ባንዲራውን የሰቀሉት ደቡብ ሱዳናውያኑ ናቸው ወይስ ኢትዮጵያውያኑም አብረው ነው?
አብረው ነው፣ አንድ ላይ ነው።
በጥቃትና በበቀል እርምጃዎች የክልሉን የገጠር መንገዶች ሥራ ቢሮ ምክትል ኃላፊ ኢንጂነር ጋዴትን ጨምሮ የብዙ ሰው ሕይወት ጠፍቷል። ይህ ግጭት የአካባቢውንም ሰው ሕይወት እየበላ ለጉዳትም እየዳረገ እስከ ስደተኞች መጠለያዎች እየተዛመተ ይመስላል።
ይሄ ትናንት የሆነ ትንሽ ግጭት ነበረ።
እሺ።
አሁን ዛሬ ደህና ነው።
ግን እዛ ጉዳት የደረሰበት አለ ከስደተኞቹ መካከል?
አዎ፣ እኔ በመሬ ነው የሰማሁት። ይኖራል፣ ህብረተሰቡ ደግሞ ይኖራል።
እንግዲህ አሁን በአጠቃላይ በዚህ ሰሞን ውስጥ በነበረው እኮ ውጊያ እንደሚነግሩኝ ብዙ ሰው ነው የተገደለው ጋምቤላም ውስጥ።
አዎ።
ስንት ይሆናል እንደው በርሶ ቁጥር ሁሉም ጋር?
አሁን ሁሉም እና ሌሎችን ሁኔታ በግልጽ አይታወቅም። ወደዚህ ኖር አካባቢ ተዋጉት እንትናዎች አሉ እነሱ የአባቡብ አቋርቶ እዛ ስለሄደ ስንት ሰው እንደ ሞተ በግልጽ አይታወቅም። ስምንት ነው እነሱ የሚሉት በዛ ግን እዚህ ከተማ አጠቃላይ የአኛኮች ብቻ አስር ናቸው። ግን የእነሱ አይታወቅም። እነሱ ነው የሚያውቀው። አሁን እርስ በራሳችን ከተማ ላይ ለመሄድ ስለማንችል ሁሉም አሁን በየቤቱ ነው የሚቀመጠው። አልፎ አልፎ ያው በከተማ ዙሪያ አኛኮች የተወሰነ ይሄዳሉ። ወንዶች ነው፣ ሴቶች አልፎ አልፎ ነው። ግን ኗሮትም በዛ ቤታቸው ነው፣ ከተማ ማየት አይችልም። ሞከረ ነበር እውነት በማል እንደገና ተገደለ። ጀሪ ሰዓት ደግሞ አንድ ቁርስ ይበላለሁ ብሎ ደግሞ ሁለት ሰዓት እንደገና ተገደለ። ያው እዛ ተሸሽገ ነው ያለ። እዛ ማረሚያ ቤት ስምንት ናቸው ነው፣ ማረሚያ ቤት አስር ነው። እዚህ ውጪ ደግሞ በትዊት የተመቱት ሁለት ናቸው።
እሺ፣ አስራ ሁለት ናቸው።
አስራ ሁለት ናቸው። እዚህ ከተለያዩት ማለት ግን የምሱ አይታወቅም። ራሳቸው ጋር ነው ያሉት።
እንደገና እዛ ኦሚኛ ውስጥ ደግሞ እንደገና የተገደሉ አሉ ብለውኝ ነበረ። ሁለት ናቸው እነሱ። እንደገና ደግሞ 17 ሰው መገደሉን ነግረውኝ ነበር። እዛ አቦቦ አካባቢም ማረሚያ ቤት እንግዲህ ይሄ 12 እና 17 ወደ 30 ሰው እኮ አካባቢ መሆኑ ነው።
አዎ የእነሱ አሁን የሚለው የእኛ 35 ነው የሚለው ግን አይታወቅም። ራሳቸው ነው የሚያውቁት። ከ50 በላይ በአጠቃላይ ከ50 በላይ ይሆናል።
ከመቼ ጀምሮ ነው ከ50 በላይ ሰው የሞተው?
ባለፈው ወር ጀምሮ ነው። እርስ ብረት ወደ ኢታንግ አካባቢ ሁለት ሰው የተገደለ፣ እዛ አራት ሰው የተገደለ፣ እንደዛ የተቀባለለ ነገር ነው የመጣው በዛሬ የደረሰ።
ታሪኩ ዝርዝር ዘገባና ምላሽ የሚጠይቅ የተያያዘ ነው። ሰሞኑንም እየተከታተልን የዛሬን የጋምቤላውን ውሎ ጨምሮ ይዘንላችሁ እንመለሳለን። ስለ ሁኔታው ዝርዝር ማብራሪያና መንግሥትም እየሰጠ ስላለው ምላሽ ለመጠየቅ ከክልሉ ፕሬዚደንት አንስቶ በተዋረድ ብዙ ጥረቶችን እያደረግን እንገኛለን። የተባበሩት መንግሥታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር የኢትዮጵያ ቢሮንም ለማግኘት እየጣርን ነው። ለማንኛውም ግን ስለ ሰሞኑ ሁኔታ ባለፈው አርብ አነጋግረናቸው የነበሩ የጋምቤላ የጸጥታ ኃላፊ ፒተር ሪክሪክ እንዲህ ብለው ነበር።
አሁን ከተማችን ሰላም ነው፣ ምንም ችግር የለውም።
ብጥብጥ አለበት የተባለው የአበቦ አካባቢ የተፈጠረ ነገር አለ?
አይ የአበቦ ትንሽ ነገር ነበረ፣ የተወሰነ አንድ ሁለት ሰው ነው። ብዙ አይደሉም። ስለዚህ ትናንት ኮንትሮል ተደርጓል። ዛሬ ደግሞ ከተማችን በሰላም ውሏል። ህብረተሰባችን ወደ ነበረባቸው ቦታዎች ተመልሷል።
ከተማችን የሚሉኝ ጋምቤላን ማለት ነው?
በጣም ጋምቤላ ከተማ ውስጥ በሰላም ነው ህብረተሰባችን የኖሩት። ምንም ችግር የለውም።
አበቦ ውስጥ ተፈጥሯል የተባለ ችግር እንዴት
ኮንትሮል ተደርጓል?
ምን አደረጋችሁ? እዛ የታሰረ ሰው ወይም ሌላ እርምጃ የተወሰደባቸው አሉ?
ገና ነው መረጋጋት ላይ ነን።
እዛ የደረሰ ጥፋት አለ?
መረጋጋት ካለቀ በኋላ ነው ሁሉም እርምጃ የሚወሰድ ነገር ካለ ከመረጋጋት በኋላ።
እንዴት ተቆጣጠራችሁት ለማለት ነው። ምን አይነት እርምጃ ወሰዳችሁ?
አይ ማለት የመንግስት ኢሳብጂዎች አሉ። ስለዚህ ኦልሬዲ አቆጣጠረናል። ምንም ችግር እንደሌለ ነው።
የጋምቤላ የገጠር መንገዶች ስራ ቢሮ ምክትል ኃላፊ ተገድለዋል እና እነማን ናቸው ለመሆኑ ጥቃት ያደረሱባቸው እነሱ ላይ እሳቸው ላይ?
ገና አልታወቅም። ማጣራት ላይ ነን። ገና ማን እንደሆነ አልተረጋገጠም። ስለዚህ ሰላም ነው፣ ምንም ችግር የለም፣ ተረጋግቷል። እያንዳንድ ሰው ራሱ ስራ እየሰራ ነው።
በአኝዋክ እና በሌሎች የአካባቢው የጋምቤላ ነዋሪዎች መካከልም ተፈጥሯል የተባለው ግጭት በምን ሁኔታ ላይ እንደሚገኝ መረጃ አለዎት?
አይ የለም። በአኝዋክ እና በሌሎች ብሔር ብሔረሰቦች ዘንድ የተፈጠረ ችግር የሁሉም ሳይሆን አንድ ሁለት ሰው ችግር ሲፈጠር ደግሞ በእነኚህ ሁለት ሰው ለአንድ ብሔር መፍረጭ አይቻልም። ስለዚህ ስለ አኝዋክ ስለምናምን አይደሉም፣ የተወሰነ ሰው ነው ብዙ የፈጠሩ።
አቶ ፒተር ሪክሪክ በጣም አመሰግናለሁኝ ለጊዜው።
እሺ፣ ቴንክ ዩ ቬሪ ማች።
ክቡራትና ክቡራን አድማጮች ለዛሬ ያለው ሁኔታ ይህንን ይመስላል። ተጨማሪ መረጃዎችን ደግሞ አቀናብረን በነገው ምሽት ይዘንላችሁ እንመለሳለን።
ክቡራትና ክቡራን አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። የስቱዲዮ ሰዓታችን ከምሽቱ 3:41 ያመለክታል። በየ4 ዓመቱ ለሚካሄደው የአሜሪካ ፕሬዚዳንታዊ ምርጫ የአይዋ ግዛት የመካከለኛዋ ዩናይት ስቴትስ ክፍለ ግዛት ድምፅ ለመስጠት የመጀመሪያዋ ክፍለ ግዛት ናት። ቅድመ ምርጫ ዛሬ እየተከናወነ ነው ያለው። በዘገባው ወይም በዜና ዘገባው እንደጠቆም ነው የመጀመሪያው የምርጫ ከተማ በመሆኗም የምረጡኝ ዘመቻ ማስታወቂያዎች፣ የጋዜጠኞች የምርጫ ጥያቄዎችና የአስተያየት የስልክ ጥሪዎች በመጉረፍ ላይ ናቸው። የአሜሪካ ድምፁ ዘጋቢ ቢል ጋሎ የአይዋ ነዋሪዎችን አነጋግሯል። መስታወት አረጋው ታቀርበዋለች።
የአይዋ ነዋሪ የምርጫ ድምፅ ከመካከለኛው የአሜሪካ ከተሞች ከፍተኛውን ቦታ ይይዛል። የፖለቲካ ተመራጮችና ጋዜጠኞች በአይዋ ከተማው ያለማቋረጥ ከምርጫው ጋር በተያያዘ ማስታወቂያዎቻቸውን በማሰማት ላይ ናቸው።
ማስታወቂያው ለሳምንታት ያለማቋረጥ በሬዲዮ፣ በቴሌቪዥን፣ በተለያዩ የማስታወቂያ ቦርድ ላይ በየመንገዱና በኢሜይል እየተካሄደ ይገኛል።
ዳረስ ዜትሪች ይባላል። በደሞይን በሚገኝ ልብስ ማጠቢያ የታጠበ ልብሱን እያጠፈ የተናገረው ነው።
እግሬን እየነጩኝ እያሉ የሚሰማኝ አይነት የማስታወቂያው ብዛት በእጅጉ አሰልችቶኛል። እውነት ለመናገር ከቴሌቪዥን ዝግጅቶቹ ማስታወቂያው በስቷል።
ጄቢ ስካት የአጭር ጊዜ ምግብ ቤት ሰራተኛ ነው። የማስታወቂያው ብዛት አሰልችቶታል።
እውነቱ የትኛው እንደሆነ ለማወቅ እስከሚያስቸግር ድረስ ሀሳቦቻቸው ይጋጫሉ። ድምፁን ማጥፋት ሁልጊዜ ያስመኘኛል።
የስልክ አስተያየት ሰብሳቢዎቹም የህዝቡን የምርጫ አስተያየት ለመሰብሰብ ተቸግረዋል።
እንዲህ ባለ የፖለቲካ የምርጫ ጊዜ በአንድ ምሽት 5 ስልኮችን መመለስ የግድ ነው።
ጄምስ አረን የካፍቴሪያ ባለቤት ነው።
ችግሩ እረፍት የምናገኝበት ጊዜ አይኖረንም። እንዲሁ አስተያየት ፈላጊውን ስልክ ስንመልስ እናመሻለን።
የአባት ስሟን መናገር ለማትፈልገው እንደ ፓቲ አይነት ነዋሪ ደግሞ የስልክ የጽሁፍ መልእክት በጣም እየረበሻት ይገኛል። እናም የዛሬው ሰኞ አልፎ ሰላማዊ ኑሯን የምትቀጥልበት ጊዜ ናፍቋታል። ለምርጫው የመጡት ወደ የመጡበት ይመለሳሉና እሷም እፎይቷን ታገኛለች። ማክሰኞ የሰላም ቀን ይሆናል። ከእንቅልፌ ስነቃ ይህን ግርግር ደግሜ አላይም። ከ5 ቀን በኋላ ያሸነፈውን ለማወቅ ከመፈለግ ሌላ በአይዋ ብቻ ከኮከሱ አስቀድሞ በዚህ የመጀመሪያ ዙር የፕሬዝዳንታዊ ምረጡኝ ዘመቻ ከ70 ሚሊዮን ዶላር በላይ ወጥቷል። ማስታወቂያዎችን የሚያጠናው SMG ዴልታ ቡድን እንደሚለው የተሳካለት የዲሞክራሲያዊ ሂደት ቢሆንም አንዳንዶቹ ማስታወቂያዎች የመናገር ነጻነትን አልፈው እንዳሻቸው ሲናገሩና ተቀናቃኞቻቸውን ሲያሸማቅቁና ሲዘልፉ ታይቷል።
የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ለዋይት ሃውስ ማለት ነው ፉክክሩ ሉጋሙ ተለቋል። ምን እየሆነ እንደሆነ እየተከታተልን እናቀርብላችኋለን። ወደ ተከታዩ ዝግጅት እንለፍ። ስፖርት ነው። አዘጋጅና አቅራቢ ሰለሞን ክፍሌ።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። በአትሌቲክስ 33ኛው የጃን ሜዳ ዓለም አቀፍ አገር አቋራጭ ሩጫ ትላንት በአዲስ አበባ ተካሂዷል። በመስክ ቴኒስ በዓለም ቁጥር አንዱ ሰርቢያዊ ኖቫክ ጆኮቪች በኦስትሬሊያ ኦፕን እንግሊዛዊውን አንዲ ሙሬን አሸንፎ ዋንጫውን አነሳ። እነዚህ ሁለቱ ቀዳሚ ዜናዎቻችን ይሆናሉ። እግር ኳሱንም ባጭሩ እናያለን። አብራችሁን ቆዩ። በአዲስ አበባ ትላንት የተካሄደውን የአገር አቋራጭ ሩጫ ውድድር ዜና አላስቀድም። በዚሁ በትላንቱ 33ኛው የጃን ሜዳ ዓለም አቀፍ አገር አቋራጭ ሩጫ በመቶዎች የተቆጠሩ አትሌቶች ተሳትፈዋል። የተመልካቹም ቁጥር አነስተኛ አልነበረም ይላል ተባባሪ አዘጋጅ ገዛኝ ጽዮን መስቀል። ተጨማሪ አለው።
አመሰግናለሁ ሰለሞን። በአራት የመወዳደሪያ ርቀቶች 675 አትሌቶች የተሳተፉበት 33ኛው የጃን ሜዳ ኢንተርናሽናል አገር አቋራጭ ሩጫ በጠንካራ የትብብር መንፈስ ትናንት ተካሂደዋል። ውድድሩም ከመቼውም የበለጠ ብዛት ያለው የስፖርት አፍቃሪ በስፍራው ተገኝቶ ተከታትሎታል። በወጣት ሴቶች 6 ኪሎ ሜትር እና በወጣት ወንዶች 8 ኪሎ ሜትር እንዲሁም በአዋቂ ሴቶች 8 ኪሎ ሜትር እና በአዋቂ ወንዶች 12 ኪሎ ሜትር የጃን ሜዳን አቧራ የቀሰቀሰም ለመሸናነፍም የተደረጉ ትንቅንቆችን ተመልካችን አዝናንቷል። ባለፈው ዓመት በወጣት ሴቶች 6 ኪሎ ሜትር ባሳየችው ማራኪ አሯሯጥ 61ኛ በመውጣት የት ደርስ የሆነ የተባለላት አትሌት ዳራ ዲዳ ዘንድሮም በድንቅ ብቃት ቀርባለች። ዳራ ዘንድሮ የተወዳደረችው በአዋቂ ሴቶች 8 ኪሎ ሜትር ሲሆን አንደኛ ከወጣችው በእናትነሽ አለምረው የተቀደመችው በ1.01 ሴኮንድ ብቻ ነው። ሁለተኛ ሆና ፈጽማለች። በርካታ ተመልካቾች አድናቆታቸውን በጭብጨባ ገልጸውላታል። ወደፊት በየትኛው ርቀት ለመወዳደር እቅድ እንዳላትም ጠይቂያት ነበር። የሚከተለውን በአጭሩ ተናግራለች።
በጣም አሪፍ ነው። ደስ ብሎ እንደዚህ ሰርቼ ስራት ጥሩ ውጤት ማውጣት
አምስት ሺ በአዋቂ ወንዶች 12 ኪሎ ሜትር አሸናፊ የሆነው የመከላከያ ስፖርት ክለብ አባል አትሌት ጌታነህ ሞላ ነው። አትሌት ብርሃን ከበበው ከፌዴራል ማረሚያ ቤቶች ሁለተኛ ሆናል። አትሌት ገብሬ እርቅህን ደግሞ ከአማራ ክልል ሶስተኛ ሆነው ፈጽመዋል። አቶ ቢልልኝ መቆያ የኢትዮጵያ አትሌቲክስ ፌዴሬሽን ኃላፊና የጃን ሜዳ ኢንተርናሽናል ዝግጅት የቡድን መሪ ናቸው። ውድድሩን ጠቅለል አድርገው እንዲገልጹልኝ ጠይቂያቸው እንዲህ ብለዋል።
33ኛው ጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድር ዛሬ ጃን ሜዳ ተካሄደ። በዚህ ውድድር ላይ ክልሎች፣ ከተማ አስተዳደሮች፣ ዩኒቨርሲቲዎች፣ የጎረቤት ሀገር ችንች ሱዳን እና ኬንያ ተሳትፎበታል። ከአውሮፓ ደግሞ የእንግሊዝ ተወዳዳሪ አንድ ተወዳዳሪ እና 10 የቻይና ተወዳዳሪ ተሳትፎበታል። ውድድሩ በኢንተርናሽናል ደረጃ ከፍ ብሎ የቀጥታ ስርጭት እንዲኖረው ተደርጎ በርካታ የሚዲያ አካላት ዘግቦበት ተካሂዷል። በዚህ ውድድር የተመረጡት ከአንደኛ እስከ ስድስተኛ በአራቱን ካታጎሪ ለወጣት ሴቶች፣ ወጣት ወንዶች፣ በአዋቂ ሴቶች፣ በአዋቂ ወንዶች 6 አትሌቶችን አጠቃላይ 24 አትሌቶች ማርች 12 ላይ ለሚካሄደው የካሜሮን በአራት የአፍሪካ የሀገር አቋራጭ ውድድር ካሜሮን ያውንዲ ላይ ይካሄዳል። ስለዚህ ውድድር ተገኘ ዝግጅት ይሳተፋሉ ማለት ነው።
የውጭ አትሌቶች ይሳተፉ እንጂ ከአንድ እስከ 10 ባለው ደረጃ አንድም የውጭ አትሌት አልታየም። ከአንደኛ እስከ 10ኛ ለወጡ እያንዳንዳቸው እንደየ ደረጃቸው የገንዘብ ማበረታቻ ተሰጥቷል። ለቡድን አሸናፊዎችም ዋንጫ ተበርክቶላቸዋል።
በመስክ ቴኒስ በዓለም ቁጥር አንዱ ሰርቢያዊው ኖቫክ ጆኮቪች በኦስትሬሊያ ኦፕን እንግሊዛዊውን አንዲ ሙሬን አሸንፎ ነው ዋንጫውን ያነሳው። ጆኮቪች በኦስትሬሊያ ኦፕን ሲያሸንፍ ትላንት በተከታታይ ለስድስተኛ ጊዜ በመሆኑ ሬኮርዱን ከአውስትራሊያዊው ሮይ ኤመርሰን ጋር አስተካክሏል። በትላልቆቹ ዓለም አቀፍ የቴኒስ ውድድሮች 11ን በማሸነፉም እዚህ ደረጃ ላይ ከሚገኙት ዝነኞቹ ጆን ቦርግና ሮድ ላቨር ጋር እኩል ተቀምጧል። በዓለም ደረጃው ሁለተኛ ላይ የሚገኘው የ28 ዓመቱ እንግሊዛዊው አንዲ ሙሬ ትላንት በኦስትሬሊያ ኦፕን ሲሸነፍ ለአምስተኛ ጊዜ ሲሆን በአራቱ የተሸነፈው በኖቫክ ጆኮቪች ነው። ሙሬ ከጨዋታው ፍጻሜ በኋላ ጆኮቪችን ሲያመሰግን ስድስቴ በአውስትራሊያ ኦፕን ማሸነፍ የማይታመን ድል ነው፣ ግሩም ተጫውተሃል፣ ቀጥልበት ብሏል። ጆኮቪችም ምስጋናውን ሲመልስ ጎበዝ ቴኒስ ተጫዋች በመሆንህ ወደፊት ይህን ዋንጫ ለማንሳት ሰፊ እድል አለህ ብሎታል ሙሬን። ሁለቱ ግዙፎች ከዚህ ቀደም ለ31 ጊዜ ተገናኝተው ጆኮቪች ሙሬን በ26ቱ ቀጥቶታል። ይህም በዚሁ ላብቃና ለእግር ኳሱ እንደገና ወደ ገዛኸኝ ልመልሳችሁ።
በሩዋንዳ አስተናጋጅነት በመካሄድ ላይ ያለው የአፍሪካ ሀገራት እግር ኳስ ሻምፒዮና ቻን የምድብ ማጣሪያና የጥሎ ማለፍ ማለትም ሁለቱ ማጣሪያ ሂደቶች ተከናውነው አራት ብሔራዊ ቡድኖችን ለግማሽ ፍጻሜ አድርሷል። የኢትዮጵያን ቡድን ጨምሮ 14 ብሔራዊ ቡድኖች ወደ ሀገሮቻቸው ተመልሰዋል። በሁለተኛው ማጣሪያ ማለትም በሩብ ፍጻሜው ቡድኖች የተሸናነፉት በተጨማሪ ሰዓትና በመለያ ምት አማካኝነት ነው። አዘጋጇ የሩዋንዳ ብሔራዊ ቡድን በጥሎ ማለፉ ከኮንጎ ዲሞክራቲክ ጋር ተገናኝተው በኮንጎ ዲሞክራቲክ 2-1 አሸናፊነት የሩዋንዳ ቡድን ከውድድር ውጭ ይሆናል። በሌሎች የሩብ ፍጻሜ ጨዋታ ኮትዲቯር ካሜሩንን 3-0 አንበርክኮ ነው ከውድድሩ ያስወጣት። ጊኒ ዛምቢያን በመለያ ምት 5-4 አሸንፏታል። ማሊ ቱኒዚያን 2-1 ረትቶ ከውድድር ውጭ እንዲሆን ለማድረግ መቻሉ በርካቶችንም አስገርሟል። የግማሽ ፍጻሜ ተጋጣሚዎች ኮንጎ ዲሞክራቲክና ጊኒ ማሊ ከኮትዲቯር ሲሆኑ የእነዚህ ሁለት አሸናፊዎች ለዋንጫ ተሸናፊዎቹ ደግሞ በደረጃ ተጫውተው የሻምፒዮናው ፍጻሜ ይሆናል። የኢትዮጵያ ብሔራዊ ቡድን ግን ከምድቡ 2 ተሸንፎ በአንድ አቻ 1.1 ጎል ለስሙ መጠሪያ አስመዝግቦ በምድብ ማጣሪያው ከውድድሩ ውጭ ሆኖ ቀደም ሲል ወደ ሀገሩ መመለሱ ይታወሳል። በእኔ በኩል ያለው ይኸው ነው። ሰለሞን አመሰግናለሁ።
አመሰግናለሁ ገዛኸኝ። በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
ሰለሞን ክፍሌን ለሳምንታዊ የስፖርት ዝግጅቱ እናመሰግናለን። አድማጮች፣ አሁን ወደ መጨረሻው የፕሮግራማችን ቅንብር እየተሻገርን ነው። ሰለሞን፣ ያንተ ዝግጅት ነው የሚቀጥለው። ጤና።
አሁን የዛሬ ዝግጅታችን ሰሞኑን ዓለማችንን እያስጨነቀ ስላለው ስለ ዚካ ቫይረስ የተቀናበረ ዝግጅት ነው። ከተለያዩ ምንጮች ከተለያዩ አካባቢዎች ያገኘናቸው ምን እንደሚመስል ዚካ ቫይረስ ተፈጥሮ ምን እንደሆነ ወደፊት ያለው አቅጣጫ ምን እንደሆነ የሚዳስ ዝግጅት ነው የምናቀርበው። የመጀመሪያውን ክፍል ነው አጠር ያለ ዝግጅት ነው የምናቀርበው በዚህ ምሽት። የኢትዮጵያ ባለስልጣናትም ምን እየሰሩ እንደሆነ እንደዚሁ እየተከታተልን በመጪ ዝግጅቶች ለማቅረብ ጥረት እናደርጋለን። ዚካ
ያነጋግራል ሰለሞን። በኢቦላ እንዳየነው ድንገተኝነቱ እንዲያሳስብ ሆኗል። እንደውም ዛሬ በዜና ዘገባችን እንዳመለከት ነው የዓለም ጤና ድርጅት ስብሰባ ዓለም አቀፍ ትኩረት ይሰጠው ወይ የሚል አስቸኳይ
በዚሁ ሪፖርት ውስጥ ተካቷል።
መልካም፣ እንግዲያው ከዝግጅት እናገኝ።
ኢቦላ ምን ያህል ሰቀቀን ጥሎብን ያለፉትን 2 ዓመታት ያህል እንዳሳለፍን ያስታውሳሉ። ዓለም ሲታመስ ሰንብቷል። ሀገሮች የተለያዩ የመቆጣጠሪያ ዘዴዎችን ሲዘረጉ፣ ሳይንቲስቶች ሲጠበቡ፣ ሰው በፍርሃትና በጥርጣሬ ተወጥሮ ቆይቷል። ኢቦላ 30 ሺህ ሰው ይዞ 11 ሺውን ገድሎ ከዓመቱ ከ2015 ጋር ተሰናብቷል። ጨርሶውኑ የኢቦላ ነገር አከተመ ባይባልም እፎይታን ግን ያገኘን ይመስላል። 2016 ዓመተ ምሕረት ግን የራሱን ሌላ የስጋት ድግስ ሰንቆ መጥቷል። ዛሬ ወሬው ስለ ዚካ ነው። እናም ኢቦላን ያየ በዚካ ላይ የሚለግም ልቦና የሚኖረው አይመስልም። ለኢቦላ የተሰጠው ምላሽ እጅግ አዝጋሚ እንደነበረ እየተነሳ የሚወቀሰው የዓለም የጤና ድርጅት ከስህተቴ ተምሬያለሁ እያለ ነው። የድርጅቱ የሥራ አስፈጻሚ ኮሚቴ ከዓለም ዙሪያ 1000 ሰው ጄኔቫ ላይ ሰብስቦ ያለፈውን ሙሉ ሳምንት ሲመክር አሳልፏል።
Ebola taught the world that an outbreak in any part of the world
በዓለማችን ውስጥ የሚቀሰቀስ ማንኛውም ወረርሽኝ ዓለም አቀፍ መዘዞች ሊኖሩት እንደሚችሉ ኢቦላ አስተምሮናል። እጅግ በተወሳሰበ ሁኔታ በተሳሰረው ዓለም ውስጥ አካባቢያዊ ወረርሽኝ እና ሩቅ ያለ ውጊያ የሚባሉ ነገሮች የሉም። ለኢቦላ የተሰጠው ምላሽ አንዳንድ ግምገማዎች በሰጡት ድምዳሜ ተላላፊ በሽታዎችን የመከላከል የመጀመሪያው እርምጃ በተጋላጭ አካባቢዎች ያሉ የጤና መዋቅሮችንና አቅምን መገንባት መሆን እንዳለበት ነግረውናል።
የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ማርጋሬት ቻን ናቸው ያ የግምገማ ስብሰባ ሲከፈት ይህንን ያሉት። ብራዚል በዚካ ቫይረስ ከቁጥጥር የወጣ ስርጭት ተቀስፎ ከተያዙት የላቲን አሜሪካ ሀገሮች አንዷ ነች። ልብ በሉ ግዙፏ የብራዚል ከተማ ሪዮ ዴ ጃኔሮ የፊታችን ነሐሴ 31ኛውን ኦሊምፒያድ ታስተናግዳለች። ያንንም ሪዮ የዓለም ዋና ከተማ ትሆናለች። ከዓለም ዙሪያ በኦሊምፒክ ጨዋታዎች ተወዳዳሪነትም ለቡድን አባልነትም በደጋፊነትም በሺዎችና በሺዎች የሚቆጠሩ የሰው ዘር ልጆች ይጎርፉባታል። ጨዋታዎቹ የሚካሄዱት ከሐምሌ 28 ወይም 29 እስከ ነሐሴ 15 ቢሆንም ከዛ ቀደም ሲልም በዝግጅቱ ወቅት ወጣ ገባ የሚልም አይጠፋም። እና ሪዮ የዚካ ስርጭት ማዕከል ወይም ዋና ማደያ እንዳትሆንስ ምን ይታሰብ ይሆን? ሀገሮችስ እንዴት አይነት ጥንቃቄ ነው የሚወስዱት?
Peço aos senhores e às senhoras que mobilizem seus funcionários, seus companheiros.
የብራዚል ፕሬዚዳንት ዲልማ ሩሴፍ ጦርነቱን ዛሬውኑ አውጀዋል። ይህ ጦርነት የሚካሄደው ቤት ለቤት ከደጅ ደጅ ነው። ለብሔራዊ ዘመቻው ሲቪሉን ህዝባቸውን ብቻ ሳይሆን ጦራቸውንም እንደሚያንቀሳቅሱ ለሀገራቸው የኦሊምፒክ ኮሚቴ እና ለዓለም አቀፍ ኦሊምፒክ ኮሚቴ እንዲሁም ለኮሚቴው የጤናና ሳይንሳዊ ኮሚሽን ቃል ገብተዋል። ከኦሊምፒክ መንደር የማትጠፋው ኢትዮጵያ አለመጥፋት ብቻ ሳይሆን ዓለምም አይኖቹን ከፍቶ ለሚጠብቃት ወትሮ ባለድል ኢትዮጵያ ምን እየሰራች ይሆን? ከጤናውም ከስፖርቱም ባለስልጣናት ይጀላችሁ መልሳለሁ በተገኙ ጊዜ። ለወትሮ ከዓለም አቀፍ ጨዋታዎች በቢምቢ ተነድፈው የተመለሱ የሞተችም አትሌት እናውቃለን። ብዙ ተስፋ ፈንጥቃ የነበረች። የዛሬ ፍርሃታችን ግን ወባ አይደለም፣ ዚካ እንጂ። ዚካ ቫይረስ የሚተላለፈው በዚያችው በምናውቃት ቢምቢ ነው።
If you remember, this is a tropical mosquito.
የሐሩር አውራጃይቱ ቢምቢ ነች። በኖትርዳም ዩኒቨርሲቲ ፕሮፌሰር ዴቪድ ሰርቫንሰን በሰጡት ማረጋገጫ ይህ ዛሬ መካከለኛውና ደቡቡን አሜሪካ ያጥለቀለቀው ዚካ ቫይረስ ዛሬ ገነነ እንጂ መጀመሪያ መኖሩ የታወቀው የዛሬ 70 ዓመት በኢትዮጵያ የዘመን አቆጣጠር በ1939ና 40 ዓመተ ምህረት አካባቢ መሆኑ ነው። ስሙን ባገኘበት በዩጋንዳው ዚካ ጫካ ነበር። ሲሰራጭም እንዲህ በግዙፍ ወረርሽኝነት እንብዛም አይታወቅም። በአብዛኛው በሽታ አብዝቶ በሚጠናወታቸው በአንዳንድ የአፍሪካና የደቡብ እስያ አካባቢዎች ነበር። ዚካ ዛሬ በ20 ሀገሮች ውስጥ መኖሩ መረጋገጡን በዩናይትድ ስቴትስ የበሽታዎች መቆጣጠሪያ ማዕከላት አዳዲስ የሚከሰቱና ከእንስሳት ወይም በእንስሳት አማካይነት የሚተላለፉ በሽታዎች ብሔራዊ ማዕከል ዳይሬክተር ተናግረዋል። በዳይሬክተሯ ቤት ቤል መሰረት ዚካ የሚተላለፈው በቢምቢ ብቻም አይደለም፣ ዋነኛው የቫይረሱ አስተላላፊ እርሷ ትሁን እንጂ።
Our concern, our growing concern now over the last short period of time is that
ባለፈው አጭር ጊዜ ውስጥ ትልቁ ስጋታችን እየሆነ የመጣው ዚካ ቫይረስ ያለባት ነፍሰ ጡር ቫይረሱን ለጽንሷ ማስተላለፍ የመቻሏ ነገር ነው።
ዚካ በደቡብ አሜሪካ ለመጀመሪያ ጊዜ የታየው ባለፈው ግንቦት ብራዚል ውስጥ ነበር። ከዚያ ጊዜ አንስቶ እስካሁን ባለፈው 7 ወር የሚሆን ጊዜ ለጊዜው ንቆይና ሰሞኑን ብቻ 4000 ዚካ ቫይረስ ሊኖርባቸው ይችላል የሚባል ሰዎች መመዝገባቸውን የሀገሪቱ የጤና ጥበቃ ሚኒስቴር አስታውቋል። ይህ ቁጥር በድፍን 2014 ዓመተ ምህረት በዓለም ዙሪያ ከታየው ከ150 ሰው ያነሰ ቁጥር ጋር ያለውን ልዩነት አስተውሉ። መላ ብራዚል ውስጥ በዚካ ቫይረስ የተያዘው ሰው አሁን ከ1 ሚሊዮን እንደሚበልጥ፣ በቅርቡም ይህ ቁጥር ከ3 እስከ 4 ሚሊዮን ሊደርስ እንደሚችል እየተገመተ ነው። ዚካ ብራዚል ውስጥ እያደረሰ ያለው ጉዳት ጁሊያን ቤር ሲንድሮም እየተባለ የሚጠራውን የጡንቻ መላሸቅና እንዲያውም የመላ ሰውነት አለመታዘዝን ወይም ፓራሊሲስ ቁጥር እንዳበረከተው የዓለም የሕክምና ማኅበር ሰሞኑን አሳውቋል።
ሰለሞን በቀጣይ ዝግጅቱ ይመለሳል። አድማጮች፣ በማይንማር አዲሱ ብሔራዊ ሸንጎ በዲሞክራሲያዊ መንገድ የተመረጠው መጀመሪያ ስራውን ጀመረ። በሶሪያ መንግስትና ተቃዋሚዎች መካከል ጄኔቫ ላይ ዛሬ ሊከፈት የተያዘው የሰላም ንግግር ሳይቀጥል ቀረ። ህፃን ልጇን ይዛ ወደ ሶሪያ በማቅናት ላይ እስላማዊን ጽንፈኛ ቡድን አይስልን የተቀላቀለችው እንግሊዛዊት የስድስት ዓመት እስራት ተፈረደባት። በእኛ በኩል ጨረስ።
ሰላም፣ በደህና አደሩ። Thank you.